የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ሰኞ መጋቢት 28 2012 ዓመተ ምህረት ነው። ለምሽቱ ከያዝናቸው ፕሮግራሞች አንዱን መርጠን እናስተዋውቃችሁ።
የአካባቢ ማህበረሰብ ጤና ተጠሪ የጥር ጊዜ ግንዛቤ የሚያስጨብጥ የመጀመሪያው ራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ፣ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረዱ እንደሚችሉ ቀለል ያለ ፈጣን የሆነ ኮርስ ብንሰጣቸው እንዲሁም እኛ ከዚህ በስካይፕ ራሱ ለመስጠት ፈቃደኛ ነው ሁላችን።
በዩናይትድ ስቴትስ ውስጥ በተለያዩ ከተሞች የሚኖሩ እና የኮሮና ቫይረስ ስርጭትን ለመከላከል እና ድጋፍ ለማድረግ በጋራ የተሰባሰቡ የሕክምና ባለሙያዎች ተወካይ ዶክተር ታፈረ ንጋት ናቸው። ስለ እንቅስቃሴያቸው ይነግሩናል።
ሁለት ቤት እንደምኖር ነው እና በቃ ድምፁም ብቻ ነው የምንሰማው። ይከብዳል። ለምን ያው ልጅም ስለሆነን ላይምሮ ይከብዳል።
ግሎሪያ ነጋሲና ከነአን ነጋሲ የተባሉ በሚላን ከተማ የሚገኙ እህትማማቾች አባትና እናታቸው በኮሮና ቫይረስ በመያዛቸው እያለፉበት ስላለ ሁኔታ ይነግሩናል። የሰኞ ምሽት የስፖርት መሰናዷችንንም ይዘናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙት ቅንብርም ከመኖሪያ ቤታችን የተሰናዳ ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮቪድ-19 የኮሮና ቫይረስ ምክንያት ሁለት ሰዎች እንደሞቱ ተነግረዋል። የሀገሪቱ የጤና ሚኒስትር ሊያ ታደሰ ለጋዜጠኞች እንደተናገሩት ባለፉት ሁለት ቀናት ተጨማሪ ሰዎች በቫይረሱ መያዛቸው ታውቋል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ለሕዝብ ባስተላለፉት መልእክት ቀጣዮቹ ሁለትና ሶስት ሳምንታት በበሽታው የሚያዙ ሰዎች ቁጥር ሊያሻቅብ እንደሚችል ጠቁመዋል። በተያያዘ ዜና የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ከተገኘባቸው ሁለት ግለሰቦች ጋር ንክኪ ያላቸውን ሁሉ ወደ ለይቶ ማቆያ ማስገባቱን አስታውቋል። ከነኚህ መካከል የአራቱ የደም ናሙና ለምርመራ ተልኮ ሁሉም ከቫይረሱ ነፃ መሆናቸው መረጋገጡ ተገልጿል። ሆኖም የኮሮና ቫይረስን ለመከላከልና የሚያስከትላቸውን ችግሮች ለመቋቋም ህብረተሰቡ አስፈላጊውን ድጋፍ እንዲያደርግ ጥሪ ቀርቧል። የቢሮዋ ኃላፊ ወይዘሮ ለምለም በዛብህ ከተናገሩት ጥቂት እንስማ።
ቫይረሱ በሰውነታቸው ከተገኘ ሰዎች ጋር የቅርብ ንክኪ ያላቸው ብለን የተጠረጠሩ የሕክምና ባለሙያዎች እንዲሁም ደግሞ ዘመድ ጓደኛ አጠቃላይ 36 የሚሆኑ ሰዎች ወደ ለይቶ ማቆያ አስገብተን ክትትል እያደረግንላቸው ነው። ስለዚህ እነሱም ምልክቱን በሚያሳዩበት ወቅት በአገር አቀፍ ደረጃ በተቀመጠው አሰራር መሰረት ናሙና እየላክን ውጤቱን የምናሳውቅ ይሆናል ማለት ነው። ታማሚዎች ጋር ንክኪ ያላቸውን በሙሉ አስገብተናል። ያልገቡት ተጠቁመው ያልገቡት ሰዎች ንክኪ እንደሌላቸው ስለተረጋገጠ ነው እንጂ ሌላ በተለየ ምክንያት አይደለም። ንክኪ ያላቸውን ሰዎች ሁሉ ለይተን አቆይተናል። ተስማምተናል፣ ካስገባናቸው ሰዎች ጋር ተስማምተናል።
ከፍተኛ ሽፋን አግኝቶ የነበረው በቻይናዊው ቢሊዮነር ጃክ ማና አሊባባ ኩባንያቸው በኩል የተሰጡ የኮቪድ-19 መከላከያ ቁሳቁሶች ለኤርትራ ሊደርሱ እንዳልቻሉ ተነግረዋል። ቀደም ባሉት ቀናት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቁሳቁሶቹ ለመላው አፍሪካ አህጉር ተዳርሰዋል ብለው ነበረ። ቁሳቁሶቹ ለምን ኤርትራ እንዳልደረሱ ግልጽ ባይሆንም የመብት ተሟጋቾች ግን የኤርትራ መንግስት የህዝቦቹን ፍላጎት ገሸሽ እያደረገ ነው ሲሉ እየወቀሱ ነው። በአፍሪካ የበሽታ መቆጣጠርና መከላከል ማዕከል ውስጥ የሚሰሩ የአፍና የአፍንጫ መሸፈኛዎችና የምርመራ ቁሶች ለተለያዩ የአፍሪካ ሀገራት እንዲዳረሱ በማስተባበር ስራ ውስጥ ተሳታፊ የሆኑ ሁለት ባለስልጣኖች ምንም አይነት ቁሳቁስ ኤርትራ እንዳልደረሳት ለአሜሪካ ድምፅ አረጋግጠዋል። ስማቸው በሚስጥር እንዲያዝ የጠየቁ የማዕከሉ ከፍተኛ ባለስልጣን ቁሳቁሶቹን የያዘው አውሮፕላን ከደቡብ ሱዳን ወደ ኤርትራ እንዲበር እንደ አውሮፓውያን አቆጣጠር በማርች 23 2020 ዓ.ም ተሰናድቶ ነበር። ሆኖም የኤርትራ ባለስልጣናት አውሮፕላኑ እንዲያርፍ ፍቃድ ሳይሰጡ ቀርተዋል ብለዋል። የማዕከሉ ቃል አቀባይ ጄምስ ኦይደል ጉዳዩ በዲፕሎማቶች ደረጃ ውይይት እየተደረገበት ነው ብለዋል። የዩናይትድ ስቴትስ የጤና ባለስልጣናት በኮቪድ-19 ኮሮና ቫይረስ ምክንያት የሚሞቱ ሰዎች ቁጥር በቀጣይ ቀናት ሊያሻቅብ እንደሚችል አስታውቀዋል። እሁድ ዕለት ፋክስ ለተባለው የዜና አውታር የተናገሩት የዩናይትድ ስቴትስ የሕዝብ ጤና አገልግሎት ኮሚሽን ጓድ ኃላፊ ጀሮም አዳምስ ቀጣዩ ሳምንት ለሀገሪቱ ፈታኝ ጊዜ እንደሚሆን ጠቁመዋል። በግልጽ ለመናገር ይህ ሳምንት በብዙ አሜሪካውያን ሕይወት አስቸጋሪውና አሳዛኝ ይሆናል ብለዋል። ሁኔታውን አሜሪካውያን ከተፈተኑባቸው የፐርል ሃርበርና የኒውዮርክ መንትያ ሕንፃዎች መውደም አፍታ ጋር የሚመሳሰል ሊፈጠር እንደሚችል ጠቁመዋል። የአመሻሽ ጊዜያዊ መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ በበኩላቸው በጎ ተስፋቸውን አጋርተዋል። ከፊት የሚገጥሙ ተግዳሮቶች እንዳለ ሆነው ከዋሻው መውጫ ላይ ብርሃን አለ ብለዋል። ቀጣዩ ሳምንት ከግማሽ ወይንም ሁለት ሳምንታት እጅግ አስቸጋሪ የሚሆን ይመስለኛል ያሉት ትራምፕ በዚያው ልክ ይሄ ጊዜ የሚወክለውን እንረዳለን፣ ይህንን ጊዜ እንወጠዋለን የሚል ተስፋ አለኝ፣ ምክንያቱም ይሄ ለዓለም እጅግ መጥፎ ክስተት ነውና ብለዋል። ይህ በእንዲህ ያለ የሀገሪቱ ብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ አንቶኒ ፋውቺ ቤት ውስጥ ተወስነው የመቀመጥና የአካላዊ መራራቅ ደንቦችን ውጤት ለማየት ጊዜ እንደሚወስድ ተናግረዋል።
ስዩምን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በዩናይትድ ስቴትስ የተለያዩ ከተሞች የሚኖሩ 7 የሕክምና ባለሙያዎችን የያዘ ቡድን የኮሮና ቫይረስ ስርጭትን ለመግታት በኢትዮጵያ እየተደረገ ያለውን እንቅስቃሴ ለመደገፍ YGT ወይም You Got This በሚል ስያሜ ተሰባስበዋል። በዚህ ስብስብ አማካኝነትም ስለ ኮሮና ቫይረስ ለሕክምና ባለሙያዎች በተለይም ደግሞ በተለያዩ ገጠር ከተሞች ለሚገኙ የጤና ኤክስቴንሽን ሰራተኞች በአማርኛ፣ ኦሮምኛና ትግርኛ የሚሰጡ የቪዲዮ ትምህርቶችን አዘጋጅተዋል። ይህ አጭር ስርዓተ ትምህርትም ባለሙያዎችን ለማሰልጠን የሚባክን ጊዜና ገንዘብን በእጅጉ ይቀንሳል ይላሉ የቡድኑ ተወካይና በካሊፎርኒያ ሳን ኦቲን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት። ኤደን ገረመው አነጋግራቸው ተከታዩን ዘገባ አሰናድታለች።
ኮቪድ-19 ኢትዮጵያ ውስጥ ያለውን ስርጭት ለመግታት በሚል አላማ YGT ወይም You Got This በማለት ራሳቸውን የሰየሙና በአሜሪካን ሀገር በተለያዩ ግዛቶች የሚኖሩ 7 የሕክምና ባለሙያዎች አጭር ስርዓተ ትምህርት ቀርጸው ወደ ኢትዮጵያ ልከዋል። ይህ የሕክምና ስርዓተ ትምህርትም በዋናነት በክልል የገጠር ከተሞች ለሚኖሩ የጤና ኤክስቴንሽን ሰራተኞች ማሰልጠኛ የሚውል ሲሆን ጤና ጥበቃ ሚኒስቴርና ለሚመለከታቸው አካላት እንዲታይ ተልኳል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ኦቲን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ስለ ቡድኑ እንቅስቃሴ እንደሚከተለው ያስረዳሉ።
አሁን የወረርሽኙ የመስፋፋት ፍጥነት እጅግ በጣም አስከፊ ከመሆኑ የተነሳ የቻልነውን እኛም አንዳንድ ነገር ብናደርግ ይሻላል ብለን በየክልላችን የምናደርገውን ጥረት በአጋጣሚ ተገናኝተን ለምን አንድ ላይ አናደርገውም ብለን ነው ስራውን የጀመርነው እና ስራው የሚያተኩረው ለኢትዮጵያ ውስጥ ላሉ የጤና ባለሙያ ምድብ ውስጥ የማይገቡ ነገር ግን በአካባቢው ውስጥ ከህብረተሰቡ መካከል ያሉ የማህበረሰብ ጤና ሰራተኛ የሚባሉትን ባለሙያዎች መሰረታዊ የሆነ ስለ ኮቪድ-19 እውቀት በመስጠት እነሱን መልሶ ለሚደረገው የወረርሽኝ መቋቋምና መግታት ወይም መከላከል ስራ ምናልባት ወረርሽኙ ተስፋፍቶ ወደ ገጠር፣ ወደ ራቅ ወዳለ ክፍለ ሀገር ቦታዎች ከደረሰ በዛን ጊዜ ከጤና ተቋማትና ጤና ባለሙያዎች ጎን በመሆን ህሙማንን በመለየት የጠናበትን ካልጠናበት በመለየት ቶሎ ወደሚያስፈልገው ቦታ ለማድረስ እንደገና ደግሞ ህሙማኑ ምልክት ባሳዩ ጊዜ ተደናግጠው ተቻኩለው ወደ ጤና ተቋማት በመሄድ በሽታው እንዳይዛመት የበለጠ እንዳይሰራጭ እንደገናም በጤና ተቋማት ላይ ጫና እንዳይፈጠር ለማድረግ ወሳኝ ሚና ይጫወታሉ ብለን ስለምናምን ለነሱ እውቀትና ግንዛቤ ለማስጨበጥ በቡድኑ ውስጥ ያሉት አባላት እርስ በርሳችን ተነጋግረን ሁሉም ሰው ያለምንም ማጥማማት ፈቃደኛ በመሆን በአስር ቀን ውስጥ ባልሞላ ጊዜ ውስጥ ነው የስልጠና የሚረዳ ማቴሪያል ወይም ደግሞ ትምህርት ነው ይቀርጥ ነው።
ዶክተር ታፈረ ይሄ አጭር ፍርአተ ትምርት በቀላሉ ተቀርጾ በቪዲዮ መልክ እንዲሁም የኢንተርኔት አገልግሎት ሲኖር ደግሞ በስካይፕ እና በስልክ እንደሚሰጥ ገልጸው ይህም ደግሞ የገንዘብና የጊዜ ብክነትን በመከላከል ኮቪድ-19ን ለመዋጋት የሚደረገውን ጥረት ያፋጥነዋል ይላሉ።
ሄልዝ ኤክስቴንሽን ወርከርስ በእንግሊዝኛው ወይም ደግሞ የአካባቢ ማህበረሰብ ጤና ተጠሪ የሚባሉ ተመካከሉ ነው የጤና አገልግሎት የሚሰጡ ባለሙያዎች እንዳሉ እናቃለን። ስለዚህ ምናል እንደዚህ አካለ ለምን እነዚህ ባለሙያዎች አጭር ጊዜ ግንዛቤ የሚያስጨብጡ የመጀመሪያው ራሳቸውን እንዴት እንደሚጠብቁ ከዚህ ወረርሽኝ ከዚያ በኋላ ደግሞ እንዴት አድርገው ሌላውን ሊረዱ እንደሚችሉ ቀለል ያለ ፈጣን የሆነ ኮርስ ብንሰጣቸው እንዲያውም እኛ ከዚህ በስካይፕ ራሱ ለመስጠት ፈቃደኛ ነን ሁላችንም እና ከዚያ በኋላ ኢትዮጵያ ውስጥ ያሉ ባለሙያዎችም ሊያድርጉት ይችላሉ ብለን ስላመንን አንደኛ በስልጠና ጊዜ ላለማጥፋት የአንድ ሳምንት የሁለት ሳምንት የሶስት ሳምንት ኮርስ ሲባል ጊዜው የሚሰጥ አይደለም አሁን እና ፈጣን የሆነ ችንን የግንዛቤ ማስጨበጫ እና ቴክኒክ ብንሰጣቸው ይጠቅማል ብለን ስላሰብን ቶሎ ብለን ካሪኩለሙን ቀረጽ ነው። ለምን ያን እንደሚያስፈልግ ደግሞ ማብራሪያ ጨመርንበት። ከዛ በኋላ ተከፋፍለን ሁላችንም ወደ ኢትዮጵያ መደወል ጀመርን ማለት ነው። እንደውል በጣም ጥሩ ምላሽ ነው ያገኘነው። በኢትዮጵያ ውስጥ የኮቪድ-19 የመከላከል ግብረ ኃይል በየክልሉ በየከተማዎቹ እንደተዋቀሩ አገኘን። ከዚያ በኋላ በየክልሉ ያሉ የታስፖርት ወይም ደግሞ ግብረ ኃይል ወኪሎቻቸውን በኢሜይል እና በስልክ እየደወልን ሀሳባችንን አካፈልናቸው። አንዳንዶቹ እንግዲህ ይሄ ጽሁፍና ይሄ ትምህርት ማቴሪያሉ ደርሷቸዋል። አሁን በአማርኛ አለን፣ በትግርኛ አለን፣ በኦሮምኛ አለን፣ የሚቀጥል በሶማሊኛ እና በአፋርኛ ለመተርጎም ሀሳብ ይዘናል። አሁን ያለው በወረቀት ላይ የሰፈረ ሞጁል ሊባል ይችላል ፍርአተ ትምህርት ደግሞ ካሪኩለም ነው። ምን አይነት መንገድ ደግሞ ሊሰራ ይችላል? ለምሳሌ አሁን እኛ ያሰብነው የመጀመሪያውን ሰልጣኞች ስናሰለጥን ቪዲዮ እንዲቀረጽ ተደርጎ ከዚያ በኋላ እኛም ማንፈልግበት ሐኪም የማያስፈልገው ሌላ በጣም የተለጠነ የጤና ባለሙያ የማያስፈልገው ቪዲዮ እየተላከ ለምሳሌ በኢንተርኔት ዌቢናር ይባላል በዛ ሁሉ እየተለቀቀ ሰዎች ትምህርቱን በግላቸው ቤታቸው ሆነው በስልክ ያው እንደሚታወቀው አሁን ስልጠናውን የሚከታተሉበት መንገድ ነው የሚጠየቀው ማለት ነው። ከዚያ አኳያ ቪዲዮዎችን ወይም ኦንላይን እየተቀመጠ የስልጠና ቪዲዮ ተደርጎ ሊዘጋጅ ይችላል። በጣም ቀላል ነው የሚዘጋጅ። ይህንን ሁሉ አስበንበታል። ሲጀምሩም መመዘኛ አለን፣ ሲጨርሱም ደግሞ እዛ ውስጥ ራሱ ጥያቄዎች አሉ። በጥያቄና መልስ መልክ ነው የተዘጋጀው። የሚገመገም ነው በጣም።
ዶክተር ታፈረ ዋይጂቲ ከኢትዮጵያ የኮቪድ-19 መከላከያ ግብረ ኃይል ምላሽ እንዳገኘ የትምህርት ማገዣውን አሟልተው እንደሚልኩ ገልጸው ይህ አጭር ፍርአተ ትምህርትም መንግስት በቅርቡ ጥሪ ላደረገላቸውና ጡረታ የወጡ ባለሙያዎችም በአጭሩ ወደ ስራ እንዲመለሱ ያግዛልን ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ጣሊያን ሚላን ከተማ ነው የሚወስደን። ግሎሪያ ነጋሲ 15 ዓመቷ ነው። ታናሽ እህቷ ከነአን ነጋሲ ደግሞ 14። ሁለቱ እህትማማቾች ጣሊያን ሚላን ከተማ ውስጥ ፖርታ ቬኔዚያ በሚባል ቦታ በሚገኘው መኖሪያ ቤታቸው ውስጥ አስጨናቂ ሁኔታ ገጥሟቸዋል። በኩላሊት ሕክምና ላይ የምትገኘው እናታቸው ወይዘሮ ሃና ገዛይ በኮሮና ቫይረስ በመያዟ ሆስፒታል ተወስዳለች፣ በዛው ተኝታለች። አባታቸው ደግሞ አቶ ነጋሲ ክብሮም በአንድ ክፍል ውስጥ ተዘግቶባቸው ተቀምጠዋል። ግሎሪያና ከነአን የቤተሰቡን ሁኔታ የመከታተል ኃላፊነት ተጥሎባቸዋል። የእናትና አባታቸው ሐኪሞች ጋር እየደወሉ ሁኔታውን ለማጣራት ጥረት ያደርጋሉ። ለአባታቸው ምግብና መድኃኒትም ያቀርባሉ። በሌላ በኩል ደግሞ በድረገጽ ላይ የሚሰጠውን ትምህርታቸውን ይከታተላሉ። በስካይፕ ባደረግንላቸው ቃለ ምልልስ እንደተመለከትናቸው ምንም እንኳን የወደቀባቸው ኃላፊነት ከባድ ቢሆንም የወላጆቻቸው ሁኔታ ቢያስጨንቃቸውም ፊታቸው ላይ ግን ጥንካሬያቸው ጎልቶ ይታያል። ግሎሪያ፣
ብቻችን መሆናችን እንደ ሁለት ቤት እንደመኖር ነው እና በቃ ድምፁን ብቻ ነው የምንሰማው። ይከብዳል። ለምን ያው ልጅም ስለሆነን ለአእምሮ ይከብዳል። ቤት ያው መዘጋት ይከብዳል። ያውም ደግሞ አባትን አለማየት ይከብዳል።
እናታችሁንስ በስልክ ነው የምታገኙት? ሁኔታቸውን የምትከታተሉት
ቪዲዮ? ሁሉ ጊዜ ሁሉ ቀንም አይደለም ማለት እንደ ሁኔታዋ
ከናን በቪዲዮ ታላችሁ እናታችሁን ነያልሽኝ አይደለ? እንዴት ናት?
ማስተውልላታለሁ ሙሉ ቀን ስለምትተኛ። አንዳንድ ጊዜ ደግሞ ስትበላ ስለሚከብዳት ሙሉ ቀን ትተኛለች። ሳትበላ ማደር ትችላለች በጣም ስለማያስታውቃት። 7 ሰዓት ላይ እኛ ራስ ምንበላበት እሷ በልታ ተጠብቀንና እኔ ደውልላታለሁ።
እንዴት ናቸው አሁን እናታችሁ?
እሷ ያው ሲይዛት በትኩሳት ነው የጀመራት ሆስፒታል ሆና እና ብዙ ነው የተገመተባት እና በጣም ፈሩ ለምን የኩላሊት ስላለባት እና ቶሎ ነው ያደረጉላት። እኛ የመጀመሪያ አልተነበረንም ገና ሲጠና ስለነበረ በእሷ ላይ። በኋላ ተለወጠላት እሷ ደህና ናት አሁን። ያው በትንፋሽ ማጠር እና ትኩሳት ነው የጀመራት ትንፋሽ ማጠር። በኋላ ወደ ሆስፒታል ውስጥ ሆና መከታተል ሲጀምሩ ትንፋሽ ማጠር መጣ፣ ስሜቱ መነሳት ጀመረ፣ ያገረሸባት መጣች። ይሄ 2-3 ቀን መጨረሻ መብላት ጀምራለች። እግዚአብሔር ጸሎታችንን ሰምቶልናል እና ለሱ ነው ምስጋና የምናቀርበው።
ግሎሪያና ከነአን ይህን ሁኔታ ፈጣሪያችን ያሻግረናል ሲሉ በአምላካቸው ላይ ያላቸውን መተማመን ደጋግመው ይናገራሉ። ስለ ቤተሰቦቻቸው የጤና ሁኔታ ከሐኪሞቻቸው የሰሙትን አካፍለውናል።
ባለፈው ሳምንት የማማን ሐኪም ደውዬ ነበረ፣ ግን ዜና እንደምናየው እዚህ ሐኪሞቹም ተጣበዋል። ስለዚህ ሊመልሱም አይችሉም በስልክ። ግን በትንሽም ሰዓት ላወራቸው ቻልኩኝና መብላት እንደጀመረች ነገረችኝ። 14 ቀን በግዴታ በሆስፒታል ውስጥ መሆን እንዳለባት፣ ከዛም በኋላ ደግሞ እንደ ጤና ሁኔታው ለምንም እሷ ሌላም የጤና ችግር ስላለባት ስንት እንደሚያስቆያት ገና አይታወቅም። ግን በዚህ ቀናቶች ኦክሲጅን ልታቆም ልትችል ትችላለች፣ ማለት ራሷ መተንፈስ ጀምራለች ትንሽ ትንሽ። የፓፒ ደግሞ ሐኪሙ ሁኔታ ቴራፒ የጀመረው አለ፣ መድኃኒት ግሩፕ አድርጎ ቴራፒ አለ፣ እሱን የተከታተለ ነው። አንቲባዮቲክ 2-3 ቀኑ ካቆመ ትኩሳቱም የለም አሁን። እና እሱ አሁን 12 ቀኑ ነው፣ ዛሬ 13 ቀኑ ሜንታ ቤቱ ከተቀመጠ እና ከዛም በላይ የዶክተሩን ነው የምንጠብቀው። ትኩሳት ለማንኛውም ይለካል። ለምን ሐኪሙም እንዳስረዳን ቫይረሱ አብዛኛው ስሜቱም ላይሰማ ይችላል። ለምን ሳል እንደ ጉንፋንም ልንለው እንችላለን።
በ14 ቀን ነው
ይወጣያ። በኋላ አናውቅም ከ14 ቀን በኋላ ምን እንደሚፈጠር ማለት ማር አናውቅም። ዶክተሩ እኛን ሊመረምረን ይችላል ወይ እሱን መጥቶ። ለምን እዚህም አልመጣም ዶክተሩ? ለምን ለሁሉም ሪስክ ስለሆነ። ግን አሁን ደህና ነው።
ግሎሪያና ከነአን ይህን ፕሮግራም ለሚያዳምጠው ሰው ርቀታችሁን ጠብቁ የሚል ምክረ ሀሳብ አላቸው።
እኔም መክረው በጣም መጠንቀቅ አለባችሁ። ለምን ከምትወዱት ሰው ጋር ሊመጣባችሁ ይችላል፣ እነሱም ሳያውቁት። ወይ አንድ ሰው ከአንቺ ጋር ሲገናኝ ሲተቃቀፍ፣ እጁን ሲሰጥ፣ ሰላም ሊልሽ ሲሳሳም፣ በሁሉም ነገር ሊመጣብሽ ይችላል።
ስለዚህ መጠንቀቅ አለበት ሰው ሁሉ
እና እጁን ብቻ መታጠብ አይደለም መራራቅም አለበት። ብዙ አለመጠጋጋትም አለበት። ለምን አሁን እኛ ከተራራቀን ሁሉም ነገር የውላ ሲያልፍ እኛ እንደፈለግን መጠቃቀፍ እንችላለን፣ መሳሳም እንችላለን። ግን ለአሁን ብቻ ነው የምንራራቀው፣ ለሁሌ አይደለም። ስለዚህ አሁን ታግዘን አለመጠቃቀፍ፣ አለመሳሳም፣ ተራርቀን መኖር አለብን። በኋላ ደግሞ እንደፈለግን መጠቃቀፍ፣ መሳሳም እንችላለን።
አቶ ነጋሲ ስለአንቺ ሲነግሩን ቃለ ምልልስ እናደርግላቸው። ትንሿ ልጄ እያቀፈች ታስቸግረኝ ነበረ የመጀመሪያ ቀን እና ከዛ ተይላት ነበረ እኔ እያስነጠስኩ ነበር ብለዋል። ከሱ አሁን ምን ተማርሽ? ከዚህ ይሄንን በማድረግሽ ለሌሎች ልጆች ምን ትመክሪያለሽ?
አባትሽ አጠገብ አለመኖር አለመሆን በጣም ይከብዳል። ማለት ይህን ሁላ ዓመት ሆነሽ በ15 ቀን አለመታየት ፊቱንም አለማየት ነው ማለት። እሱ እኛ እኔ ምሳ ሳቀርብለት እኔ ምሳ ሰጠዋለሁ፣ በኋላ ደግሞ እኔ እርቃለሁ እና የእኛንም ካሜራ ፊት ለፊት ስለሆነ መዝጋት አለብኝ። በኋላ ደግሞ ርቄ ርቄ እጁን ብቻ ነው ማየው። እሱ ምንድነው ብዙ መውጣት አይችልም፣ ብዙ መውጣትም አይፈልግም። ለምን ለኛ ያሰበልን እኛ ማለት እሱኛንም
አይዞሽ አሁን እኮ ደህና ናቸው አይደል አባትሽ?
ደህና ይፈልጋል። ለምን እኛ ብቻ ስላለንለት ሁሌ እሱ የሚለኝ እናንተ ባትኖሩ እኔም ማን ይኖረኛል ይላል። እና ማለት አባት ወይ እናት አለማየት በጣም ከባድ ነው። ስለዚህ ቅድም እንዳልኩት አሁን መራራቅ ይሻላል። ለምን በኋላ ባይራራቅ እናንተ ትታመማላችሁ፣ የምትወዱትም ሰው ደግሞ ይታመማል። አሁን ብትራራቁ ይሻላል። ለምን በኋላ ሁለታችሁም ልጁም እና አባቱም ወይ እናቱም በኋላ ከታመመ በኋላ ቢሞትባችሁ ወይ በጣም ቢታመምባችሁ ደግሞ በኋላ ይቆጫችኋል። በጣም ስለሚቆጫችሁ ለተወሰነ ቀናቶች ወይ ወራቶች መራራቅ ይሻላል እላለሁ እኔ። በኋላ አባትዬ ወይ ልጁ ድኖ ታዩታላችሁ እና ደስታችሁ ደግሞ የበዛ።
በጣም አመሰግናለሁ። እግዚአብሔር ደግሞ ይምርላችኋል አባታችሁንም እናታችሁንም። አሁን በጥሩ ሁኔታ ላይ እንዳሉ እናንተም ነግራችሁኛል እና እግዚአብሔርም ደግሞ ከእነሱ ጋር ይሆናል ይምርላችኋል። አይዟችሁ። ግሎሪያ የምታጠናቅቂው ነገር አለ?
እኔ በመጨረሻ ሁላችሁንም ተጠንቀቁ እላለሁ እና ዛሬ ብትርቁ ከቤተሰቦቻችሁ ከጓደኞቻችሁ በመውደድ ያህል ነው እና ስለምትወዷችሁ ዛሬ ለመራቅ ነገር ልታክፋቸው እንደሆነ ተስፋ አደርጋለሁ እና አሁን ለታመሙት እግዚአብሔር ጨርሶ እንዲመራቸው እጸልያለሁ። እንለምናለን እግዚአብሔርን፣ እግዚአብሔርም ይራራልናል እና ይህን ጊዜም እንድናልፈው ያደርግልናል። አሳምሮ ይህን ጊዜ ያሳጥርልናል።
በጣም አመሰግናለሁ ግሎሪያ እና ከናን ለጊዜያችሁ። እግዚአብሔር ቤተሰቦቻችሁን ጨርሶ ይማርላችሁ። ቤተሰቦቻችሁን ተሽሏቸው አብረን አንድ ላይ አግኝተን እንደምናነጋግራችሁ ተስፋ እናደርጋለን። በርቱ፣ እግዚአብሔር ከእናንተ ጋር ይሁን።
አሜን።
ግሎሪያ እና ከነአን የወላጆቻቸው ጤንነት እንዲመለስ ጸሎት እያደረጉ እንደሆነ ነግረውናል። በአሁኑ ሰዓትም እያገዟቸው የሚገኙ ወላጆቻቸውን ሁሉ አመስግነዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አሁን ተከታዩ የሰኞ ምሽት የስፖርት ፕሮግራማችን ነው። ግርማቸው ከበደ ከአዲስ አበባ፣ ሀብታሙ ስዩም ደግሞ ከሲልቨር ስፕሪንግ ሜሪላንድ ተከታዩን ዘገባ አሰናድተዋል።
እናመሰግናለን ጽዮን። የኦሎምፒክ ባለድል የኢትዮጵያ አትሌቲክስ ፊታውራሪ ኃይሌ ገብረስላሴ የጃፓን ኦሎምፒክ ለቀጣይ ዓመት መተላለፉ እሱን ተከትለው እድሉ ለሚሰጣቸው ሀገራት ስጋትን እንደሚተው ተናግረዋል። ይህም በተመለከተ የአዲስ አበባው የስፖርት ጉዳዮች ዘጋቢ ግርማቸው ከበደ አጭር ዘገባ አለው።
እንደምን አመሸህ ሀብታሙ። የኦሊምፒክ ውድድር የቶኪዮ 2020 ማለት ነው ወደ ቀጣዩ ዓመት መተላለፉ ያው የጤና ጉዳይ ስለሆነ ብዙዎች ቢረዱትም አንዳንድ አስተያየት ሰጪዎች ግን ነገሮችን ሊያከብድ እንደሚችል ሲናገሩ ቆይተዋል። አንደኛው ችግር የኢኮኖሚ ጉዳይ ነው። የጃፓን መንግስት፣ የቶኪዮ ከተማ አስተዳደር እና ዓለም አቀፍ ኦሎምፒክ ኮሚቴ ይሄን ውድድር ለማዘጋጀት እስከ 25 ቢሊዮን ዶላር ድረስ አውጥተዋል የሚሉ አስተያየት ሰጪዎች አሉ። ስለዚህ ኪሳራ ሊያጋጥማቸው ይችላል የሚል ነው አንደኛው ከኢኮኖሚ አንጻር። ከዚህ በተጨማሪ ደግሞ ወደሚቀጥለው ዓመት መተላለፉ ውድድሩ ጃፓንን ለተጨማሪ 2.7 ቢሊዮን ዶላር ወጪ ይዳርጋታል የሚሉ አስተያየት ሰጪዎች አሉ። ኃይሌ ገብረስላሴ የሁለት ጊዜ የኦሊምፒክ ወርቅ ሜዳሊያ አሸናፊው እንደሚለው ከሆነ ግን ከዚህ የበለጠ ችግርም ኦሊምፒክን ሊገጥመው ይችላል ይላል።
በጣም በርካታ ነገሮች ናቸው ከአትሌቶች ዘንዳ፣ ከአዘጋጆች፣ ከራሱ ከዓለም አቀፍ ኦሎምፒክ ኮሚቴ በጣም በርካታ ከአትሌቶች ዘንዳ የተዘጋጁ ለማሸነፍ ጠዋት ማታ የሚሰሩትን አትሌቶች ሞራሊ በጣም በጣም ይጎዳቸዋል። ብዙ የብዙ አትሌቶች ህልም ስለሆነ ኦሎምፒክ ነው። እንደ አዘጋጁ ደግሞ ሞራሊ ይከስራል፣ በገንዘብም ይከስራል፣ ብዙ ነገሮች ያከስረዋል። በእንትን ደግሞ በኢንተርናሽናል ኦሎምፒክ ኮሚቴው ደግሞ በጣም በጣም እንትን ትረስት ወደፊት ኦሎምፒክን ሊያዘጋጁ የሚችሉለት ሀገሮች በጣም ሊሚት ይሆናሉ። ምክንያቱም ይሄ መጥፎ ባድ ሪፒቴሽን ነው እንግዲህ የሚሆንባቸው። ነገ እኛም እንደዚህ ሄደን እንደዚህ አይነት ነገር ቢገጥም ምን ሊውጠን ነው እያሉ የማዘጋጀት አፒታይታቸው በጣም ወረደ ይሆናል። እንደምታውቀው ኦሎምፒክ እንደ ድሮ እንደ ሁለተኛው ዓለም ጦርነት ጊዜ እንደሚሰረዘው በትንንሽ ወጪ አይደለም። ብዙ ነው ወጪው፣ ብዙ ነው ሎጂስቲኩ፣ በጣም በርካታ ራስ ምታቶች አሉ። ኦርጋናይዝ ማድረጉ በጣም በርካታ ነገሮች አሉ። ከዛ አንጻር አሁን ሰው የሚያየው የኦሎምፒክን ነገር የገንዘብ ኪሳራ አድርጓል። ግን ለኔ ከገንዘብ በላይ ነው። ከገንዘብ በላይ ስለ ምንድን ነው? በቃ ከዚህ በኋላ ኮርስ ብዙ ሀገሮች ኦሎምፒክን ሲያስቡ ወጪውን ያስባሉ፣ ሎጂስቲኩን ያስባሉ፣ ኦርጋናይዜሽኑን እንትን ኦርጋናይዝ ማድረጉን ያስባሉ። ይሄንን ሁሉ ተጨንቀው ካዘጋጁ በኋላ ደግሞ ምን ሊያስቡ ነው መሰለህ? እንዲህ አይነት ነገር ቢከሰት እንደኔ ብትለኝ፣ እኔ እንደ ስፖርተኛ ሳክሪፋይድ የምከፍል ሰው ነው። ሳክሪፋይድ ጦርነት፣ ሰላማዊ ጦርነት ኦፍኮርስ በሽታን ግን እንዴት እንከላከለው ብለህ ሰላማዊ ጦርነት አድርገህ ከዛ ውስጥ የምታመጣው ውጤት የጣፈጠ ውጤት ይሆናል የሚል ግምት አለኝ። ይሄ የኔ ግምት፣ የኔ አስተሳሰብ።
አሁን ደግሞ ወደ ሌላ አንድ አጭር ስፖርታዊ ዜና እንሻገር። እስቲ እንግሊዝ ያስተላለፈችውን እቀባ የጣሰው ተከላካይ ካይል ዋከር ከሚጫወትበት ማንቸስተር ዩናይትድ ቅጣት እንደሚጠብቀው ተነግሯል። የ29 ዓመቱ ዋከር የሀገሪቱ መንግስት ያወጣውን የአካላዊ መራራቅ ደንብ በመጣስ ሁለት ሴተኛ ዳሪዎች የታከሉበት ድግስና ፈንጠዝያ በቤቱ እንዳዘጋጀ ከተዘገበ በኋላ በትናንትናው ዕለት ይቅር በሉኝ ብሏል። እንግሊዝ ለሶስት ሳምንታት የሚዘልቀውን እቀባ እያጋመሰች ነው። በእግር ኳስ ተጫዋችነት ስራዬ ምክንያት ለሌሎች አርአያ የመሆን ኃላፊነት እንዳለብኝ አውቃለሁ። ስለሆነም ቤተሰቤን፣ ጓደኞቼን፣ የመጫወትበትን ቡድን፣ ደጋፊዎችና ሰፊውን ሕዝብ በማስቀየሜ ይቅርታ ለማለት እወዳለሁ ብሏል ዋከር። የማንቸስተር ዩናይትድ የእግር ኳስ ክለብ የውስጥ ስነ ስርዓት ምርመራ በቀጣይ ቀናት እንደሚያከናውን አስታውቋል። ዘገባው የአሶሺየትድ ፕሬስ ነው። ሲሆን ለዛሬ ያሉን ስፖርታዊ ወሬዎች እነዚህ ናቸው። ወደ አንቺ እንመለስ።
አድማጮች እንግዲህ የዛሬ ጋቢና ቪኦኤ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም፣ በደህና ደሩ።
ቱኒን ራዶኒ ቪኦኤ ሰገንታ ፋኖ ሮሞቲ